የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራማችን አሁን ጀመረ።
ከዛ በላይ የማረቢያ ቤት ቆይታ ያጠናቀቁ ከስድስት ወር እስከ 25 አመት ጽኑ እስራት ተወስኖባቸው ከዛ ውስጥ አንድ ሶስተኛውን ያጠናቀቁ ሰዎችን ነው የሚመለከተው። ህብረተሰቡ ጋር በሚቀላቀሉበት ጊዜ የልማት ኃይል ሊሆኑ እንደሚችሉ ታምኖባቸው ነው ይቅርታ የተደረገው።
በዚህ ሀገር ያለው ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው።
መጀመሪያ የተሰሙት በኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው።
ቀጥሎ የተሰሙት ደግሞ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ሲሆኑ ሁለቱም በአብይ ርዕሳችን በስፋት ይቀርባሉ።
ለተሃ ሙስታሳ 27 ቀን 2009 ዓመተ ምህረት ነው ዛሬ።
የባህል መድረክና የተፈጥሮ አካባቢ የዛሬ መደበኛ ቅንብሮች ናቸው።
ሌሎችንም ዘገባዎች አካተን እናንተን አስተያየቶችም እንዳለን ጊዜ መጠን ጨምረንና ለመዝናኛ ሙዚቃ አክለን አብረና መሻለን።
ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችኋል? ተረኞቹ የፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበንን መልካም ምሽት እንዲሆንላችሁ በመመኘት ወደ ዜናው እናልፋለን።
የኦሮሚያ ክልል ፕሬዝደንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ ላሏቸው 10,000 እስረኞች ይቅርታ ማድረጋቸው ተዘግቧል። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሀገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን አባሎቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት ብቻ የታሰረ ሰው የለም፣ የተደረገው ይቅርታም የክልሉ ፕሬዚደንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል። ከዜና በኋላ እንዳልነው የሚቀርበው አብይ ርዕስ በስፋት ይመለከተዋል።
በኢትዮጵያ በመንግስትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጠ ነው። በአማራ ብሔራዊ ክልላዊ መንግስት ውስጥ እስካሁን በተካሄዱ ግምገማዎች ወደ 500 የሚጠጉ ባለስልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጠዋል። ኃላፊው አክለውም አጣሪ ኮሚቴ ተቋቁሞ ምርመራዎች ግልጽነት ባለ ሁኔታ እየተካሄዱ ነው ብለዋል። በመጽሔት ማብራሪያ ይኖረናል።
የጋምቢያ መንግስት በተቃዋሚዎች ላይ እየወሰደ ያለውን የአፈና እርምጃ አጠናክሮ ቀጥሎበታል። ፕሬዚደንቱ ያህያ ጃሜም በዚህ ባሳለፍነው ሳምንት በእምቢተኝነታቸው ገፍተዋል። ሪኪ ሽሮክ ከዳካር የላከውን ዘገባ ቆንጅታዬ ታቀርባለች።
አዳማ ባሮ በቅዱ መሰረት ከሁለት ሳምንታት ባነሰ ጊዜ ውስጥ ቃለ መሐላቸውን ይፈጽማሉ። የአሁኑ ፕሬዚደንት ጃሜህ ግን ወይ ንቅንቅ ማለታቸውን ሰሞኑን አባብሰው ቀጥለዋል። ጃሜህ ቢያንስ 3 የግል ራዲዮ ጣቢያዎችን ዘግተዋል። የአዲስ ተመራጩ ፕሬዚደንት ደጋፊዎች መፈክር የሆነውን ጋምቢያ ሃዝ ዲሳይድድ፣ የጋምቢያ ህዝብ ወስኗል የሚል መፈክር ያለበት ቲሸርት የለበሰ ሰው በፖሊሶች እየታሰረ መሆኑም ይሰማል። የሀገሪቱ የምርጫ ኮሚሽን ኃላፊም ፕሬዝደንት ጃሜህ በፈረንጆች አዲስ ዓመት መቀበያ ንግግራቸው የምርጫውን ውጤት አጭበርብረዋል፣ እኔ ደግሞ ማንም አያታልለኝም ብለው መናገራቸውን ተከትሎ ሹልክ ብለው ወደ ሴኔጋል ሄደዋል። የመብት ተሟጋቹ አርቲክል 19 የሴኔጋል ቢሮ ኃላፊ ፋቱ ሴንጎር አሁንም ቢሆን የመብት ተሟጋቾች ሰላማዊ የስልጣን ሽግግር እንደሚከናወን ተስፋ ያደርጋሉ ይላሉ።
ፕሬዝደንቱ ሀሳባቸውን ከቀየሩ በኋላ የምርጫ ኮሚሽኑ ላይ በማነጣጠር ጽህፈት ቤቱን አሽገውታል። ስለዚህ ሰሞኑን ሁሉ ይህ ተቋም ምንም አልሰራም። በዚህ አስቸጋሪ ሁኔታ ውስጥ የጸጥታው ክፍል ምን እንደሚያደርግ አይታወቅም።
የፕሬዝደንት ያህያ ጃሜ መንግስት በስልጣን ላይ በቆየበት በ22ቱ ዓመታት በህዝቡ ላይ በዘፈቀደ ማሰር፣ ማሰቃየት፣ አሳዶ ደብዛ ማጥፋትን ጨምሮ በርካታ የመብት ረገጣዎችን በመፈጸም ይከሰሳል። ያህያ ጃሜ በቅርቡ በተካሄዱት ምርጫዎች መሸነፋቸውን መጀመሪያ ላይ አምነው ነበር። በኋላ ነው ሐሳባቸውን ለውጠው አዲስ ምርጫ ይካሄድ ያሉት። ዓለም አቀፉ ማህበረሰብ ግን አዳማ ባሮ በምርጫው ማሸነፋቸውን አውቆላቸዋል። የምዕራብ አፍሪካ መንግስታት የምጣኔ ሀብት ማህበር ኤኮዋስ በሴኔጋል መሪነት ፈጥኖ ደራሽ ኃይሉን በተጠንቀቅ አቁመዋል። ጃሜህ ግን የገባ እንደሆነ ጦርነት እንዳወጀብን ነው የሚቆጠረው ሲሉ በአዲስ ዓመት ንግግራቸው አስጠንቅቀዋል። ይሁንና የክልላዊው ማህበር አቋም ጉዳዩ በድርድር እንዲፈታ ማገዝ ይመስላል። የሴኔጋሉ ፕሬዚደንት ማኪ ሳል በጦር ጣልቃ መግባቱ እንደ መጨረሻ አማራጭ መያዝ እንዳለበት አስገንዝበዋል።
ሩሲያ በ2016ቱ የዩናይትድ ስቴትስ ምርጫ ጣልቃ ገብታለች ተብሎ የተነሳው ጥርጣሬ ዛሬ በሕግ መወሰኛው ምክር ቤት ሁለት የምስክሮች ቃል ይደመጥበታል። ስለ ውጤቱም ለፕሬዚዳንት ባራክ ኦባማ ማብራሪያ ይሰጣል ተብሎ ይጠበቃል። የዩናይትድ ስቴትስ የደህንነት ጥበቃ ሰራተኞች እንደ አውሮፓ አቆጣጠር ከ2008 ዓ.ም ጀምሮ የባዕዳን ጣልቃ ገብነት ተፈጽሞ ከሆነ ምርመራ እንዲያካሄዱ ፕሬዚዳንት ኦባማ አዘዋል። ዛሬ ምስክሮች በሴኔቱ የሚሰጧቸው ቃሎች ውጤት ለሚስተር ኦባማ እንደሚገለጥላቸው አንድ የዩናይትድ ስቴትስ ባለሥልጣን ለቪኦኤ አረጋግጠዋል። በተመሳሳይ ነገ ለተመራጩ ፕሬዚዳንት ዶናልድ ትራምፕ ማብራሪያ ይሰጣል። የሩሲያ መንግሥት የ2016ቱ የዩናይትድ ስቴትስ ምርጫ ውጤት ወደ አንድ ወገን እንዲያደላ ለማድረግ ከተጠነሰሰው ሴራ ጀርባ ነበረበት ሲሉ ሁለቱም ማለት ሲአይኤ እና የፌዴራሉ ምርመራ ቢሮ ኤፍቢአይ ከድምዳሜ ደርሰዋል። በሴኔቱ የጦር ኃይሎች ኮሚቴ ሰብሳቢ ሴናተር ጆን መኬን ትናንት ሲናገሩ የሩሲያ በምርጫው ጣልቃ መግባት ጦርነት ከማወጅ የማይተናነስ እርምጃ ነው ብለዋል።
የተመራጩ ፕሬዚደንት ዶናልድ ትራምፕ አስተዳደር ከኔቶና ከእስያ ፓሲፊክ ሸሪኮች ጋር የቆየውን ግንኙነት መጠበቅና ሩሲያም ቃል በገባችው መሠረት የሶሪያ ተልእኮዋ ሽብርተኝነትን መዋጋትና ጦርነቱ እንዲያበቃ ማገዝ መሆኑን ማስገንዘብ አለበት ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር አሳስበዋል። ካርተር ይህን ማሳሰቢያ የሰጡት እንደ ሌሎች የካቢኔ አባላት ሁሉ በስምንቱ ዓመታት የባራክ ኦባማ አስተዳደር መስሪያ ቤታቸው ያከናወናቸውን አበይት ተግባራት አጉልቶ ለማሳየት እየተዘጋጁ ባሉበት ወቅት ነው። ከፕሬዚደንት ኦባማ የተላከውን ደብዳቤ ጨምሮ የማሳሰቢያ ሰነዶቹ ይፋ የሆኑት ዶናልድ ትራምፕ ወደ ዋይት ሀውስ ቤተ መንግሥት ከመግባታቸው ሁለት ሳምንታት በፊት በዛሬ ዕለት ነው። መከላከያ ሚኒስትር አሽ ካርተር በዚሁ ሰነድ ላይ ሩሲያ እንደ አውሮፓውያን ዘመን አቆጣጠር በ2014 ክሪሚያን በወረረችበት ወቅት ዩናይትድ ስቴትስ የሰጠችውን ምላሽ አጉልቶ በማሳየት በአካባቢው ከባድ የጦር መሳሪያ መደገንን ጨምሮ የጋራ ጦር ልምምዶች ማካሄዷን አስረድተዋል።
ዓለም አቀፉ የሰብአዊ መብት አስከባሪ ድርጅት አምነስቲ ኢንተርናሽናል ዛሬ ይፋ ባደረገው ሪፖርቱ ከኢራቅ መንግሥት ጎን የተሰለፉት ሚሊሺያዎች ዩናይትድ ስቴትስ፣ ሩሲያና ኢራንን ጨምሮ 16 የሚሆኑ አገሮች ለኢራቅ ጦር ሰራዊት በሚያስታጥቁት ጦር መሳሪያ የጦር ወንጀል እየፈጸሙ ነው ብሏል። አብዛኛዎቹ የሺያ ሙስሊሞች ሚሊሺያዎች ሐሺድ ሻአቢ በሚል የወል መጠሪያ ይታወቃሉ። የሐሺድ ሻአቢ ሚሊሺያዎች ከመንግስቱ ግምጃ ቤቶች የሚያገኙትን የጦር መሳሪያ በመጠቀም የጅምላ ግድያና ማሰቃየትን የመሳሰሉ የጦር ወንጀሎች ይፈጽማሉ ሲልም የመብቶች ተከራካሪው ቡድን አምነስቲ አክሎ ገልጧል። በአምነስቲ ኢንተርናሽናል የጥናቱ አስተባባሪ ፓትሪክ ዊልከን በመግለጫቸው ዩናይትድ ስቴትስ የምዕራብ አውሮፓ አገሮች ሩሲያና ኢራንን የመሳሰሉ የጦር መሳሪያ አቅራቢዎች ለኢራቅ የታሰበ መሳሪያ በመብቶች ረገጣ በታወቁት ሚሊሻዎች እጅ ሊገባ እንደሚችል ሊረዱ ይገባል ብለዋል። ዊልከን አክለውም ለኢራቅ የጦር መሳሪያ መሸጥ የሚፈልጉ አገሮች በቅድሚያ ሚሊሻዎች የሰብአዊ መብት ጥሰቶችን እንዳይፈጽሙባቸው ጥብቅ እርምጃ መውሰድ አለባቸው ሲሉም አስገንዝበዋል።
የቱርክ ባለሥልጣናት በአውሮፓውያኑ የዘመን መለወጫ ዕለት በአንድ የኢስታንቡል ምሽት ክበብ ከደረሰውና ለ39 ሰዎች ሕይወት መጥፋት ምክንያት ከሆነው የሽብር ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን በቁጥጥር ሥር አውለዋል። በመንግስቱ የዜና አገልግሎት በአናዶሉ ዘገባ መሰረት ፖሊስ በዋና ከተማዋ ዙሪያ ወረራውን አካሂዶ ከቻይና ሙስሊም ማህበረሰብ አባላት በርካቶችን ይዞ ያሰረው በዛሬው ዕለት ነው። ገዳዩ ያመለጠ ቢሆንም ጥቃቱ ባለፈው እሁድ ከደረሰ ወዲህ 40 ያህል ተጠርጣሪዎች ተይዘው ታስረዋል። ባለስልጣናት በምሽት ክበቡ ውስጥ የተኩስ ሩምታ የከፈተውን አሸባሪ ማንነት እናውቃለን ይበሉ እንጂ ታዲያ እስካሁን ይፋ አላደረጉም።
አድማጮች፣ ዜናው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና
እኔም ሰለሞን ክፍሌ ነኝ። አሁን የዕለቱ አብይ ርዕስ
የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙትም ወንጀል ለተጸጸቱ 10,000 የሕግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጡት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በአገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባሎቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ይላሉ። የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ይላሉ። የተደረገው ይቅርታም የክልሉ ፕሬዝዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል።
የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ 10,000 የሕግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በአገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባሎቻችንና በፖለቲካ አመለካከታቸው ምክንያት የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግስት የኮሙኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል። የተደረገው ይቅርታም የክልሉ ፕሬዝዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ ለመሆኑን አብራርተዋል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ለ10,000 የሕግ ታራሚዎች ይቅርታ ማድረጋቸው የተገለጸው በትናንትናው ዕለት ነው። እነዚህ ታራሚዎች ከነገ ጀምሮ እንደሚፈቱና ከወዳጅ ዘመዶቻቸው ጋር እንደሚቀላቀሉ የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለአሜሪካ ድምጽ አብራርተዋል። የተደረገው ይቅርታም በፕሬዝዳንቱ የሚፈጸም መደበኛ ተግባር መሆኑን የጠቆሙት ፕሬዝዳንቱ ይቅርታ ያደረጉትም በክልሉ ሕገ መንግስት የተቀመጠውን ስልጣናቸው መነሻ በማድረግ እንደሆነ አቶ አዲሱ ጠቅሰዋል። በዚህም መሰረት የኦሮሚያ የይቅርታ ቦርድ በየአመቱ በክልሉ በሚገኙ 36 ማረሚያ ቤቶች በመዘዋወር ዝርዝር ማጣራት እንደሚያደርግ፣ ይህንንም ለፕሬዝዳንቱ እንደሚያቀርብ አመልክተዋል። ይቅርታ የሚደረግላቸውን የመለየቱ ስራ ግልጽ የሆነ መስፈርት በማውጣት የተሰራ መሆኑንም ለስብሰባ ከሄዱበት አዳማ በስልክ ያነጋገርኳቸው የቢሮ ኃላፊ አብራርተዋል።
ይሄ ይቅርታ እንግዲህ የሚገባቸው ሰዎች አሉ፣ የማይመለከታቸውም ሰዎች አሉ። ይቅርታ የሚመለከታቸው ለምሳሌ የእድሜ ልክ እስራት ተወስኖባቸው የእድሜ ልክ ማረሚያ ቤት እንዲቆዩ ተወስኖባቸው ከዛ ውስጥ 13 ዓመትና ከዛ በላይ የማረሚያ ቤት ቆይታ ያጠናቀቁ፣ ከዛ በተረፈ ደግሞ ከ6 ወር እስከ 25 ዓመት ጽኑ እስራት ተወስኖባቸው ከዛ ውስጥ 1/3ኛውን ያጠናቀቁ ሰዎችን ነው የሚመለከተው። ከዚህ መካከል እንግዲህ ግልጽ የሆነ መስፈርት ወጥቶ ነው የይቅርታ ቦርዱ አጣርቶ ለርዕሰ መስተዳድሩ አቅርቦ ይቅርታ የተደረገው። እንግዲህ እዚህ ውስጥ የተካተቱት ለምሳሌ ሕጻናት ይዘው ማረሚያ ቤት ያሉ ሴቶች አሉ፣ አካል ጉዳተኛ የአካል ጉዳት ያለባቸው የሕግ ታራሚዎች አሉ፣ እድሜያቸው ከ60 በላይ የሆኑ የሕግ ታራሚዎች አሉ። ከዛ በተረፈ ደግሞ ሊድን በማይችል በተለያዩ ህመሞች የሚሰቃዩ የህግ ታራሚዎች አሉ። እነዚህን ባካተተና የእነዚህን ሁኔታ ባገናዘበ፣ ከምንም ነገር በላይ ደግሞ እነዚህ ታራሚዎች ወደ ማረሚያ የገቡበት በፈጸሙት ወንጀል መጸጸታቸውን፣ ከማረሚያ ቤቱ ቢወጡ ከህብረተሰቡ ጋር ተቀላቅሎ ከህብረተሰቡ ጋር በሚቀላቀሉበት ጊዜ የልማት ኃይል ሊሆኑ እንደሚችሉ ታምኖባቸው ነው ይሄ ይቅርታ የተደረገው። ይሄ ይቅርታ እንግዲህ የክልሉ ፕሬዚዳንት በፈለጉት ጊዜ እንዳስፈላጊነቱ የይቅርታ ቦርዱ አጣርቶ በሚያቀርብላቸው ጊዜ አይተው የሚያደርጉት ይቅርታ ነው። ይሄ ጊዜ ምን በምንም አይነት በተለየ ሁኔታ የተመረጠበት አግባብ የለም። የይቅርታ ቦርዱ ይሄንን ጉዳይ አጣርቶ አጠናቆ በማቅረቡ ይሄ በመጠናቀቁ ነው ይቅርታው የተደረገው ማለት ነው።
አቶ አዲሱ፣ ብዙ ጊዜ ግን ይቅርታ ሲደረግ በተለይ የዘመን መረወጫን በዓል ምክንያት በማድረግ ነው። እንግዲህ ታህሳስ መጨረሻ ላይ ነው ያለነው አሁንና ይሄ ጊዜ የተለመደ ነው ወይ?
ጊዜው በዘልማድ የሚደረገው በዘመን መለወጫ አካባቢ ነበር ከዚህ በፊት። ይሄም የሚሆንበት ምክንያት የአጣሪ ቦርዱ አጣርቶ ያቀረበበትን ጊዜ መነሻ በማድረግ ነው። ከበዓል ጋር ምንም ግንኙነት የለውም። እንደገና ደግሞ በህገ መንግስታችንና በይቅርታ አዋጅ በክልላችን የይቅርታ አዋጅ መሰረት በዚህ ጊዜ ይደረጋል፣ በዛ ጊዜ ይደረጋል የሚል ምንም እንትን ስለሌለው ፕሬዝዳንቱ ይሄ ነገር ተጣርቶ በቀረበላቸው ጊዜ በማንኛውም ጊዜ ይቅርታ ማድረግ ስለሚችሉ ነው ማለት ነው። ስለዚህ ከበዓላት ጋር ተያይዞ የሚደረጉ ይቅርታዎች ምንም አይነት የህግ ይዘት የሌላቸው ነገር ግን ደግሞ በዘልማድ ሲደረጉ የነበሩ እንደሆኑ ሊታወቅ ይገባል ማለት ነው።
ተቃዋሚዎች ግን ይቅርታው በፖለቲካ አመለካከታቸው ምክንያት የታሰሩ ዜጎችን ማካተት እንዳለበት ተናግረዋል። ለ10,000 ሰዎች የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሌላ በኩል ግን በክልሉና በአገሪቱ ያለውን የታሳሪዎች ቁጥር ከፍተኛነት እንደሚያሳይ ገልጸዋል። ፖለቲካዊ በሆነ ምክንያት የታሰሩ መኖራቸውንም ተናግረዋል። በተለይ ደግሞ የተቃዋሚ የፖለቲካ መሪዎችና አባላት መፈታት ለሀገሪቱ መረጋጋት አስተዋጽኦ ሊያደርግ ይችላል ብለዋል።
በአሁኑ ጊዜ ያለውን ሁኔታ ለማረጋጋት የፖለቲካ መሪዎች ከማዕከል እስከ ወረዳ ድረስ ያሉት በተለያየ ስም በዚህ ከንትኑም በፊት ማለት ከዚህ ከአስቸኳይ ጊዜ አዋጅ በፊት ጀምሮ ነው ስርዓቱ አባሎቻችንና የአካባቢ መሪዎቻችን ላይ በስፋት ሲፈጸም የነበረው። ይሄ እዚህ ደግሞ ኮታው ኦሮሚያ ውስጥ ይበልጣል በአንጻራዊነት ማለት ነው። ያ ማለት ሌላ ጋር ማለት የለም ማለት ሳይሆን በየአካባቢው በፖለቲካ ምክንያት ያሰሯቸው ሰዎች አሉ። እነዚህንም ፍቱ እያል ሁሉ ጊዜ ቻሌንጅ እያደረግናቸው ነው ያሉትና የዚህ እነሱ ምህረትም ይበሉ ይቅርታም ይበሉ ሌላም ውስጡ የፖለቲካ መሪዎቹ መፈታት አለባቸው። በዚህ ሀገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃሉ ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው እና ይሄም ይቅርታ የሚበሉት ሌላ የዚያው አካል መሆን አለበት። ምክንያት አያጡም። ሲያስሩ ምክንያት እንደማያጡት ሁሉ ሲፈቱም ምክንያት አያጡም ብዬ ነው እና ማስበው። ይሄ ነው እንግዲህ ዋነኛው ጥሪያችን። የፖለቲካ አመራር ሰጪዎቹ በተለያየ ስም ስር ላይ ያሉት በአስቸኳይ መፈታት አለባቸው የሚል አቋም ነው መድረክ ያለው።
የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ግን በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል።
በፖለቲካ አመለካከቱም የሚታሰር ሰው የለም። ነገር ግን በዚህ ይቅርታ የማይመለከታቸው ተብሎ የተዘረዘሩ በህጉም የተቀመጠው አንደኛው የሞት ፍርድ የሞት ውሳኔ የተወሰነባቸው አካላት ናቸው። ሌላኛው ደግሞ ከዚህ በፊት ይቅርታ ተደርጎላቸው ነገር ግን ደግሞ ይቅርታ ወስደው ከተለቀቁ በኋላ ሌላ ወንጀል ፈጽመው የተመለሱ አካላት በዚህ ይቅርታ አይካተቱም። ከዚህ ውጪ በሙስና ወንጀል ተፈርዶባቸው ማረሚያ ያሉ በጠለፋ ባስገድዶ መድፈርና በመሳሰሉት ጉዳዮች በማረሚያ የቆዩ ሰዎች ናቸው ይቅርታው የማይመለከታቸው። ከዛ ውጪ ግን ከወቅታዊ ሁኔታ ከረብሻ ጋር ተያይዞ ክልሉ ውስጥ በተፈጠረው ሁከት ጋር ተያይዞ ቁጥጥር ስር የነበሩ ሰዎች ወደ ማረሚያ አይደለም የገቡት፣ ወደ ታድሶ ማዕከላት ነው የገቡት። ጦላ አላጌና አዋሽ የታድሶ ስልጠና ማዕከላት ገብተው ስልጠናቸውን አጠናቀው ወጥተዋል። ከዛ በተረፈ ግን በፖለቲካ አመለካከቱ ምክንያት የታሰረ የተፈረደበት ሰው የለም። በዚህ መስፈርት ውስጥ የሚታዩ ቅድም በዘረዘርኩት መስፈርቶች ውስጥ የሚታዩ አካላት የይቅርታው አካል ነው የሚሆኑት። ነገር ግን ደግሞ ህጉ የሚከለክላቸው ከዚህ በመለስ ያሉት በይቅርታው አይታይም ብሎ ያስቀመጣቸው ደግሞ በይቅርታ ውስጥ አይካተቱም ማለት ነው።
የመጨረሻ ጥያቄ አደርጋለሁ። የታድሶ ስልጣና ሚል ጠቅሰዋል። አሁንም በቀጣይነት የታድሶ ስልጣና የሚወስዱ ይኖራሉ አይደለም? እንደተገለጸው ትናንት በኦሮሚያ ክልል ለህግ ታራሚዎች የተደረገው ይቅርታ በዚህ አመት ሁለተኛው ነው። በያዝነው የ2009 ዓመተ ምህረት መጀመሪያ ከ5000 በላይ ለሆኑ ታራሚዎች ይቅርታ መደረጉን የቢሮ ኃላፊው አስተውሰዋል። ባለፈው የ2008 ዓመተ ምህረት ደግሞ ይቅርታ የተደረገው ለ4493 ታራሚዎች መሆኑን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። የመጽሔቱ ትንታኔ ይቀጥላል። በኢትዮጵያ በመንግሥትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጸ ነው። በአማራ ብሔራዊ ክልል መንግሥት ውስጥ እስከ አሁን በተካሄዱ ግምገማዎች ወደ 500 የሚጠጉ ባለሥልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግሥት ኮሚኒኬሽንስ ጽሕፈት ቤት ኃላፊ አቶ ንጉሡ ጥላሁን ለቪኦኤ ገልጸዋል። ሰሎሞን አባተ ነው ያነጋገራቸው።
አቶ ንጉሡ ጥላሁን፣ በቅድሚያ አመሰግናለሁኝ ለጊዜውና ለዚህ ለፈጣን ምላሾ። ጥያቄ በአሁኑ ጊዜ በብዙ የኢትዮጵያ አካባቢዎች በተለይ ደግሞ በአማራው ክልል ውስጥ በመንግስት ባለስልጣናት መካከል ቁጥጥር እየተካሄደ መሆኑን፣ እስራቶች እየተካሄዱ መሆኑን የሚጠቁሙ ዘገባዎች ነበሩና ምንድን ነው ለመሆኑ እየተካሄደ ያለው?
በመካሄድ ላይ ያለው ያው ቀደም ብሎ የተጀመረው በነሐሴ አጋማሽ የተጀመረው በክልል ደረጃ እስከ ታች ድረስ የዘለቀ የተሃድሶ መድረክ ነው። በዚህ የተሃድሶ መድረክና ግምገማ ከላይ እስከ ታች አመራሩ በግምገማ ውስጥ እንዲያልፍ እና ይሄ ደግሞ ህብረተሰቡንም መላ አመራሩንም ያሳተፈ እንዲሆን በተቀመጠው አቅጣጫ መሰረት ይሄ ነው ሲካሄድ የነበረው። በዚህ መነሻ ከክልል ጀምሮ አመራር በተገመገመበት ልክ በጥንካሬም በጥረትም በተለየበት ሁኔታ የማሸጋሸግ ተጠያቂነት የሚያሰፍን ስርዓት መዘርጋትና ተጠያቂ የሚሆኑ አመራሮች ሲገኙ ተጠያቂ የማድረግ ከኃላፊነት መነሳት ያለባቸው አመራሮች ከሆኑ ደግሞ ከኃላፊነት እንዲነሱ ማድረግ፣ እነዚህ በመጀመሪያ የአመራሩን ብቃት እና ችሎታ ተገቢነትም ጭምር ከግምት ውስጥ ያስገባ ስምሪት መስጠት፣ በዚህም የህብረተሰቡን ጥያቄ ምላሽ መስጠት የሚችል አመራር ቁመና ማረጋገጥ በሚል በተያዘው ቅድ መሰረት እስከ ታች እስከ ቀበሌና ወረዳ ድረስ እነዚህ ግምገማዎች ተካሂደዋል። በግምገማዎቹም የተገኙ ጥፋቶች ሲኖሩ የተጠያቂነት ስርዓት የማስፈን እንቅስቃሴ ተጀምሯል።
ለመሆኑ ይሄ የተጠያቂነት ስርዓት
ውስጥ ነው ያለ ነው?
የተጠያቂነት ስርዓት ያሉኝ ነገር ምን ምንን ያካትታል? ይሄ ተጠያቂነት
እንግዲህ ምንድን ነው? አንድ አመራር በጎኑ ካሉ አመራሮች፣ በድርጅት አባላት፣ በህብረተሰቡ የሚነሱበት ቅሬታዎችና ጥቆማዎች ካሉ በብቃትም በአቅምም በችሎታም በተለያዩ ምክንያቶች በራሱ በአመራሩ ጥያቄም ከጤናም ከተለያዩ መነሻዎች አመራር ማሸጋሸግ አስፈላጊ ሆኖ አንዳንዱም በራሱ ጥያቄ ይሄ ስምሪት የሚሰጥበት ነው። ከዛ ውጭ ግን በተለይም ከሙስናና ኪራይ ሰብሳቢነት ጋር የተያያዘ አላግባብ ለመበልጸግ እና ለመክበር ጥረት በማድረግ ህብረተሰብ ላይ በደል ማድረስ የተመለከቱ ጥቆማዎች ሲመጡ ጥቆማዎቹ በመጣራት ላይ ናቸው። እስካሁን ባለው ሁኔታ በእኛ ክልል ወደ 249 አመራሮች ማስጠንቀቂያ የሚሰጣቸው እና ከኃላፊነት የሚነሱ ከወረዳ እስከ ክልል ድረስ፣ በሌላ መልኩ ደግሞ 240 ያህል አመራሮች ተጠያቂ የሚሆኑበት አጣራይ ኮሚቴም ተዋቅሮ ጉዳያቸው የሚጣራ በህግ የሚያዝ ሆኖ ተለይቷል። ሌላው አመራር አንዳንዱ ከተነሳበት ቦታ በተፈላጊነት ወደ ሌላ ቦታ የሚዘዋወርበት፣ አንዳንዱ ደግሞ በተለያዩ ምክንያቶች በራሱን ጥያቄ ጭምር ከኃላፊነት የሚነሳበት፣ አንዳንዱ ከአመራር ብቃት ማነስ ወደ ባለሙያነትና ወደ ሌሎች ስምሪቶች የሚሰጥበት ሂደት ነው ያለው እና እስካሁን በዚህ ሁኔታ ላይ ነው ያለው በአጠቃላይ በክልላችን።
ለመሆኑ በቁጥጥር ስር የዋለ ሰው አለ?
እንግዲህ ይሄ በየወረዳው በየክልሉ የከፋ ችግር ውስጥ የገባ አመራር ያው በቁጥጥር ስር መዋሉ አይቀርም። እስካሁን ባለው ሂደት በአጠቃላይ በመጣራት በአጣሪ ኮሚቴ ተዋቅሮ ጉዳያቸውን እያጣራ ያለ በማጣራት ብቻ ሳይሆን ደግሞ የህግ ተጠያቂነት የሚኖርባቸው ተብሎ የተለዩ 240 ያህል አመራሮች ናቸው ከላይ እስከ ታች ማለት ነው። ስለዚህ ይሄ አሁን የማጣራቱ ሂደት በአግባቡ ከተሄደና ከተጠናቀቀ በኋላ ፍትህት የሆነው የማጣራቱ ሂደት ግለሰቡን ነጻ የሚያደርገው ሆኖ ከተገኘ ነጻ የሚሆንበት፣ ነገር ግን ደግሞ ተጠያቂ የሚሆንበት ከሆነ ፖለቲካዊ ውሳኔም አስተዳደራዊ ውሳኔም ህጋዊ ውሳኔና እርምጃም የሚያርፍበት ነው የሚሆነው። አሁን ጉዳዮቹ ተለይተው እየተጣሩ ተነቅሰው እየታዩ ናቸው ያሉት። እነዚህ እንደተጠናቀቁ ደግሞ ለሚዲያም ለህብረተሰቡም ግልጽ ይደረጋል ማለት ነው በዝርዝር። አሁን ያለው ሁኔታ ግን እዚህ ደረጃ ላይ ነው ያለነው።
ስለዚህ በአሁኑ ጊዜ 240 የመንግስትና የፓርቲ ባለስልጣናት እስር ቤት ውስጥ ነው የሚገኙት ነው የሚሉኝ?
አይደለም፣ እስር ቤት ውስጥ አይደሉም ያሉት።
እና
ጉዳያቸው የሚጣራ ጥቆማ የተሰማባቸው፣ ቅሬታ የቀረበባቸው፣ በተለይም ከሙስናና ከኪራይ ሰብሳቢነት ጋር በተመለከተ ጉዳያቸው እንዲጣራ የተወሰነ ናቸው። እነዚህ ጉዳያቸው ተጣርቶ ገና ነጻ የሚሆኑ በጉዳዩ የማይጠየቁ ግን ደግሞ በስህተት የሚሆን የተሳሳተ መረጃ የሚሆን ሊኖሩ ይችላሉ፣ ወንጀል የፈጸሙ ጥፋት የፈጸሙ ሊኖሩ ይችላሉ። አሁን የማጣራት ሂደት ላይ ነው ያለ ነው እንጂ ይሄ አመራር በሙሉ ወደ እስር ቤት የገባበት ሁኔታ አይደለም ያለው።
የታሰሩ ግን አሉ ወይስ የሉም?
በዚህ ሁኔታ አሁን ባለበት ሁኔታ የታሰሩ የሉም፣ በዚህ በግምገማው ወደ እስር ቤት የገቡ የሉም፣ እስካሁን በደረሰን መረጃ ማለት ነው። በየወረዳው በየዞኑ በተለያየ ሁኔታ ላይ ነው ያለው። እስካሁን በተያያዘ ሁኔታ ግን ጉዳዮች እየተጣሩ ነው ማለት ነው።
ለመሆኑ አቶ ንጉሱ፣ ይሄ ማጣራት የሚባለው ነገር ምን ያህል ግልጽ ይሆናል? ምን ያህል ፍትሐዊ ይሆናል?
በመጀመሪያ
የፖለቲካ ጨዋታስ እዚህ ውስጥ ሊኖር አይችልም ወይ? የመሸሻ አይነት አንዳንድ ነገሮችን ለመሸፈኛ ጉዳይስ ሊውል አይችልም ወይ? እንዲህ አይነቱ ስራ
ምን የሚሸፈን ነገር አለ?
ለምሳሌ
የሚሸፈን ምንም ነገር እኮ የለም።
ምን ያህል ግልጽ ይሆናል? እሺ እሱን ያስረዱኝ።
ግልጽነትን በተመለከተ በመጀመሪያ ደረጃ አሁን እየተደረገ ያለው አመራሩን በተመለከተ በመድረክ የላይኛውን አመራር የታችኛው አመራር እንዲገመግመው፣ ከጎን ያለው አመራር እንዲያየው እንዲገመግመው፣ ከዛ ባሻገር ደግሞ ከታች ያለው አመራር እንዲያየው እንዲገመግመው፣ ህብረተሰቡ አስተያየት እንዲሰጥበት እንዲተች ተደርጓል። አንድ ሁለተኛ፣ አሁንም ቢሆን ጉዳዮች አሉኝ የሚል ማንኛውም ሰው በማንሳት በሚፈልጋቸው ጉዳዮች ላይ ጥቆማ እንዲሰጥም ጥቆማ የመስጫ ስርዓቶች ተዘርግተዋል። ስለዚህ አንደኛ በመድረስ የተነሳ ሁለተኛ በጥቆማ ደረጃም ጥቆማ የሚሰጥበት ሆኖ አጣሪ ኮሚቴው በመድረክ የተነሱ ግምገማዎችን፣ ኪሶችን እና ጥቆማዎችን እና በሚስጥር የተሰጡ ጥቆማዎችን አጣምሮ ግለሰቡን እና መረጃዎችን ማዕከል አድርጎ መረጃዎችን አይቶ አጣሪ ኮሚቴው አስተያየት ይሰጣል። የሚመለከተው አካል በየደረጃው ስላለ ይሄ ውሳኔ ያሳልፋል። በዚህም መሰረት እጅግ ግልጽ የሆነ ግልጽ ብቻ አይደለም አሳታፊ የሆነ አመራሩን በሞላ ያሳተፈ ለህብረተሰቡ ለተሳትፎ የጋበዘ እናም ግልጽ የሆነ ሂደት ለመሄድ የተጀመረ ስለሆነ ሌላ የተደበቀ ጨዋታ ሊኖር አይችልም። ከህብረተሰቡም ከህዝብ የሚደበቅ ነገር የለም። ህዝብም ደግሞ ቢደበቅ ህዝቡ መቼም ቢሆን የሚናገረው ነገር አለና ከህዝብ የሚደበቅ ነገር የለም። በመሰረቱም ጨዋታ ውስጥ የሚያስገባ ነገር የለም። ለመጫወት አይደለም አመራር ተሰብስቦ ግምገማ እያደረገ እርስ በእርሱ እየታገለ እነዚህን ችግሮች እየለየ የሄደው እና አሁንም የአመራር ስምሪት እየሰጠ ያለው ለጨዋታ ሳይሆን ሀገርና ክልልን ከጥፋት ለማዳን የተጀመረ መልካም ነገርን ለማስቀጠል እና ችግሮችን ነቅሶ ለመፍታት የሚደረግ እንቅስቃሴ ነው እና ከጨዋታ ጋር ሊታይ አይገባውም ማለቴ ነው።
በነገራችን ላይ ከፓርቲው ሊቀመንበርና የሀገሪቱም ጠቅላይ ሚኒስትር አንስቶ በየደረጃው ያሉ ባለስልጣናት ሲናገሩ የቆዩበት አሁንም እየተናገሩ ያሉት እርሶም ራሱ የገለጹት ሁኔታ አለ። በመንግስቱ ውስጥ በተለያዩ እርከኖች እንደዚሁም በፓርቲው ውስጥ በብልሽት፣ በንቅዘት፣ በሙስና ምክንያት የተፈጠሩ ችግሮች፣ ስህተቶች፣ ጥፋቶች እንደነበሩ ሲገለጽ ቆይቷል። አሁንም እየተገለጸ ነው ያለው። ይህንን ብሶታቸውን በማሰማታቸው ምክንያት የታሰሩ ዜጎች አሉ። የተቃዋሚ የፖለቲካ ድርጅቶች፣ ፓርቲዎች መሪዎች በእንቅስቃሴ ውስጥ ባይሳተፉ እንኳን ተይዘው እየተንገላቱ እየተጉላሉ አሉ፣ አሁንም በእስር ላይ አሉ እያሉ ብዙዎች ይናገራሉ። ዜጎችም፣ ግለሰቦችም፣ የፖለቲካ ፓርቲዎች መሪዎችም ይናገራሉ። እና በዚህ ሁኔታ ውስጥ የእነዚህ ሰዎች ዕጣ ፈንታ ምንድን ነው የሚሆነው?
በእኛ ክልል ሁኔታ ልገልጽልህ የምችለው በአማራ ክልል ያለውን አጠቃላይ ሁኔታ እና እግረ መንገዱንም በሀገር ተመሳሳይ ስዕል ስለሚኖረው ይህንን ነው ልገልጽልህ የምችለው። በመጀመሪያ ደረጃ ኢህአዴግም ብአዴንም የአማራ ክልል መንግስትም የለየው ሀገራችንን ወደ ልማትና ወደ ለውጥ በመንወስድበት ሂደት ውስጥ ክራይ ሰብሳቢነትና አላግባብ ለመበልጸግ የሚደረግ ጥረት ፈተና ነው ይታወቃል። ይሄንን የመታገል ሂደት ሁልጊዜ ሀገርን ለማዳን አለማዳን ጉዳይ ነው። አሁን ጊዜ ብቻ ሳይሆን በባህሪው ልማትን የማረጋገጥ መንገድ አንድ ሆኖ ልማትን የማደናቀፍና ከልማታዊነት ውጪ በሆነ ሁኔታ ለመበልጸግ የሚደረግ ጥረት። ይሄ ደግሞ የመንግስት ኃላፊነት ላይ የተቀመጠ ወገን ባለው ምቹ ሁኔታ ንጹህ እስካልሆነ ድረስ የመንግስትን ስልጣን ለግል መጠቀሚያ ማድረግ አንድ ችግር ተደርጎ ተገምግሟል። ለመንግስት ስልጣን ያለ አተያይ የተዛባ በሆነበት ሁኔታ ብልሽት ሊኖር እንደሚችል፣ ከዚህ ብልሽት ደግሞ መጽያውና መውጫው መንገድ ጠንካራ ውስጠ ድርጅት ትግል ማድረግ ነው። ይሄ ውስጠ ድርጅት ትግል ደግሞ ህዝቡንና መላ አባሉንና አመራሩን ማሳተፍ ነው። በዚህም ላለፉት 3-4 ወራት በስፋት የተሄደበት መንገድ ይሄ ነው። ይሄንን ችግር ከለየም በኋላ ከዚህ ችግር ለማውጣት ነው ይሄን ስራ እየሰራን ያለ ነው። ይሄንን ስራ በምንሰራበት ጊዜ ግን የግለሰቦች የሌላ የተቃዋሚ ፓርቲ አባላት አመራሮች ይሄንን ችግር በማንሳታቸውና በመሞገታቸው ለእስር ታዳርገዋል የሚለው በእኛ ክልል ሁኔታ ይሁን በአጠቃላይ በማንኛውም ሁኔታ ሰው በፖለቲካ አቋሙ አይታሰርም፣ አይጠየቅም። በፖለቲካ አቋሙ በዚህ ሀገር ላይ በእኛ ክልል ሁኔታም እነዚህ የሚነሱ ጉዳዮች ካሉ በፖለቲካ አቋሙ ሳይሆን ግለሰቡ ባለው በጥፋት ተሰማርቶ ከሆነ የሚያስጠረጥረው ጉዳይ ከሆነ ማንም ሰው ከህግ በላይ አይደለምና በህግ ጥላ ስር ሆኖ ይጠየቃል። ይሄ የፖለቲካ አባልነት ወይም ደግሞ አመራርነት ግን ደግሞ ጥፋት ካጠፋ ከተጠያቂነት ነፃ ነው፣ ኢሚዩንድ ነው የሚባል ነገር የለም። ስለሆነም መንግስት ራሱ እኛ ራሳችን ኪራይ ሰብሳቢነት አጥፊ ነው፣ ሙስና አጥፊ ነው እያል የራሳችንን የእኛን ችግር ለይተን እየታገል በአመራር ውስጥ በእኛ ውስጥ ያለውን ኪራይ ሰብሳቢ እየታገል ህዝቡ የሚጠቁመውን ህዝቡ ምንም የፖለቲካ አቋም ይኖረው የትኛውንም ፓርቲ ይምራ የትኛውን ፓርቲ አባል ይሁን ተጠያቂ ሊሆን የሚችልበት ማንም እሱን ተጠያቂ ሊያደርግ የሚችልበት እድልም የለውም፣ ሁኔታም የለው። ምናልባትም ሌሎች ጥፋቶች ውስጥ ተገኝቶ በሌሎቹ ጥፋቶች የተጠየቀ የፖለቲካ አመራር ይሁን መሪ የፖለቲካ አመራርነቱን ወይም መሪነቱን እንደ ተገን ማድረግ የሚፈልግ መጠጊያ የሚፈልግ ከሆነ ይሄ ትክክል አይደለም ማለት ነው። እኛ እስከምናውቀው ድረስ ህጉም እስከሚፈቅደው ድረስ በአሰራሩም እስካለው ድረስ ግን የኪራይ ሰብሳቢነትን በመታገሉ እንዲያውም መንግስት እና ህዝብ እየታገለና እየተጸየፈ ያለውን ኪራይ ሰብሳቢነት በመታገሉና አጋር በመሆኑ ሊጠየቅ ሳይሆን ሊሞገስና ሊወደስ ነው የሚገባው። ነገር ግን ደግሞ የፓርቲ አባልነትን ወይም አመራርነትን ጥፋት እያጠፉ ለሌላ ከለላ መጠቀም አይቻልም ማለት ነው። ይሄ ትክክል አይደለም ማለት ነው።
አቶ ንጉሱ ጥላሁን ለሰጡኝ ማብራሪያ በጣም አመሰግናለሁኝ።
አመሰግናለሁ።
የመጽሔቱን ትንታኔ ነው የምትከታተሉት አድማጮቻችን። ወደ ቀጣዩ ርዕስ እናልፋለን። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ በፌስቡክ አድራሻው ያወጣቸው ጽሑፎች በሽብር ወንጀል የሚያስጠይቁት እንዳልሆኑ ቃሉን ለፍርድ ቤት ሰጥቷል። የባለሙያ ምስክሮችም አቶ ዮናታን የሀገሪቱን ህገ መንግሥት የጣሰ ድርጊት እንዳልፈጸመ ለፍርድ ቤቱ አስረድተዋል። የጻፋቸው ጽሑፎችም በሕግ የተጣሉ ገደቦችን እየተላለፉ አይደሉም ሲሉ ሙያዊ ምስክርነታቸውን ሰጥተዋል። ፍርድ ቤት ተለዋጭ ቀጠሮ ይዟል። መለስካቸው አምሃ የፍርድ ቤቱን ሂደት ተከታትሎ ቀጣዩን ዘግቧል።
የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የመከላከያ ምስክሮችን ማሰማት ጀምረዋል። ምስክሮች ለፍርድ ቤቱ የምስክርነታቸውን ቃል ከመስጠታቸው በፊት የተከላካይ ጠበቃ አቶ ሽብሩ በለጠ ደንበኛቸው የተከሳሽነት ቃሉን ለፍርድ ቤቱ እንዲያስመዘግብ ጠይቀዋል። ፍርድ ቤቱም ጥያቄውን መሰረት አድርጎ የአቶ ዮናታን የተከሳሽነት ቃል ተቀብሏል። አቶ ዮናታን ለፍርድ ቤቱ በሰጠው የተከሳሽነት ቃል እንደገለጸው በፌስቡክ አድራሻው ያወጣቸው ጽሑፎች የተላኩት ለሚያውቃቸውና በተመለከተው አድራሻው እንዲሰፉለት ወዶ ለፈቀደላቸው ጓደኞቹና ወዳጆቹ ብቻ ነው። ጽሑፎቹ ከዚህ ውጭ በሌላ ድረ ገጾች የወጡና ለሕዝብ የተሰራጩ አይደሉም ብሏል። አክሎም በዚህ አድራሻ የተነበቡ ጽሑፎቹም ቢሆን በወንጀል የሚያስጠይቁ አይደሉም ብሏል። በጽሑፎቹ ካስተላለፋቸው መልእክቶች መካከልም በግንጪ ምዕራብ ሸዋ ማለት ነው የተካሄደውን የተቃውሞ ሰልፍ አስመልክቶ እንደነበረ ያስታወሰው አቶ ዮናታን በዚህ ሰልፍ የተነሳውን ጥያቄና የመንግስትን ምላሽ እንደነበረ ዘርዝሯል። መንግስት ያሰጣቸውን መረጃዎችም በዚህ ጽሑፉ እንዳስታወቀ ተናግሯል። ይህን ሲያደርግ የህይወት መጥፋትን የንብረት መውደምን ለመቀነስ የበኩሉን አስተዋጽኦ ለማድረግ እንደሞከረም ህዝቡ ራሱን በሰላማዊ መንገድ እንዴት መከላከል እንደሚችልም አስተያየት ሰጥቻለሁ ብሏል። ንብረት እንዲወድም ህይወት እንዲጠፋ አላበረታታውም። ሐሳቤን በነጻነት ከጓደኞቼና ከወዳጆቼ ጋር ተወያይቻለሁ፣ ተካፍያለሁ። ይህ ጥፋት ከሆነ ፍርዱን ከታሪክና ከእግዚአብሔር አገኘዋለሁ ሲል ደምድሟል። ከዚህ ቀጥሎ የተከላካይ ጠበቃ ከሚያቀርባቸው ምስክሮች መካከል ሶስቱ የሙያ ምስክሮች መሆናቸውን ገልጸው የሚያስመሰክሩባቸውን ጭብጦች ካስመዘገቡ በኋላ አቃቤ ሕግ የሙያ ምስክሮች ሊመሰክሩ አይገባም፣ ሕግን የመተርጎም የፍርድ ቤት ብቻ መብትና ስልጣን ነው ሲል ተቃውሟል። የተወካይ ጠበቃ በበኩላቸው ሙያዊ ምስክርነት የሚሰጡት ባለሙያዎች ተከሳሽ ያደረገው ድርጊት ከሕግ ፍልስፍናና ከሌላ ሙያ አኳያ የአገሪቱን የሕግ ድንጋጌዎች ያልጣሰ መሆኑን ነው የሚያስረዱት። ፍርድ ቤትም ተከሳሽ እንዲከላከል ነው ትዕዛዝ የሰጠው ብለዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ የሚሰጠውን ምስክርነት እንደሚመረምረው ገልጾ ምስክሮቹ እንዲሰሙ ትዕዛዝ ሰጥቷል። የሙያ ምስክርነት ከሰጡት መካከል ዶክተር ያዕቆብ ኃይለማርያም ባሰሙት ምስክርነት የሽብር ወንጀል በአሁኑ ጊዜ ዓለም አቀፍ ትርጉም የተሰጠውና በክብደቱም እንደ ዘር ማጥፋት ወንጀል፣ በሰው ልጅ ላይ እንደሚፈጸም ከባድ ወንጀል እና እንደ ጦር ወንጀል መሆኑን ገልጸው አቶ ዮናታን ሐሳቡን በፌስቡክ አድራሻው ላይ ከተወሰኑ ጓደኞቹና ወዳጆቹ ጋር በመለዋወጡ በአሸባሪነት መከሰሱ የሽብር ወንጀልን በእጅጉ ያሳንሰዋል ብለዋል። አቶ ዮናታን በፌስቡክ አድራሻው የገለጻቸው ሐሳቦችም በየትኞቹም የሕግ ገደብ በተጣለባቸው የሐሳብ አገላለጾች ክፍል የሚወድቁ አይደሉም ሲሉ ሙያዊ ምስክርነታቸውን ሰጥተዋል። ቀጥለውም ምስክርነታቸውን የሰጡት ዶክተር ዳኛቸው አሰፋ በበኩላቸው ንግግር በይዘቱ አይፈተሽም፣ ማንም ዜጋ ሐሳቡን በነጻነት የመግለጽ መብት አለው። በሚያቀርበው ሐሳብ መነሻነት ግን አንድ ዜጋ አሸባሪ ነው ብሎ መመደብ ተገቢነት የለውም ብለዋል። በዛሬው ዕለት አቶ ፈቃዱ ኃይሉ ተጨማሪ የባለሙያ ምስክርነት ቃላቸውን የሰጡ ሲሆን አቶ ሙላቱ ገመቹ፣ አቶ በቀለ ገርባ ለአቶ ዮናታን ተስፋ የመከላከያ ምስክሮች በመሆን ቃላቸውን ሰጥተዋል። ፍርድ ቤቱ ዶክተር መረራ ጉዲናን ጨምሮ ሌሎች የመከላከያ ምስክሮችን ለመስማት ለጥር 18 ቀን 2009 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ37 ደቂቃ ነው። የቀሩትን 23 ደቂቃዎች እስከ 4 ሰዓት ማለት ነው አብረን ቆያለን። እዚች ጋር ትንሽ የሙዚቃ እረፍት ያስፈልጋል። ረጅም ዜና ረጅም አተታ ሰርተናልና ደሳለኝን ሆብዬ እንዲል እናደርገዋለን። ብዬ መጣለሁ በደስታ ላይ መልኩ ሙዚቃው በመሰረቱ የአንጋፋው ከዚህ ዓለም በሞት ተለይቷል የጌታ መሳይ አበበ ነው። ደሳለኝም ለጌታ መሳይ መታሰቢያ ይሁንልኝ ብሏል። ድንቅ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነው ፕሮግራሙ የሚተላለፈው። ተከታተሉን። የሁለተኛው አጋማሽ ሊጀመር ነው። ቀዳሚውም ባልና ማህበረሰብ።
ከጥቂት ወራት በፊት በኒውዮርክ ከተማ በተካሄደው ዓለም አቀፍ የስዕል ኤግዚቢሽን ከተሳተፉ ሁለት ወጣት ሰዓሊያን አማኑኤል ተገኔና ዳዊት አበበ ጋር የተካሄደ ቃለ ምልልስ ነው በድጋሚ የሚቀርበው። ሰዓሊያኑ በምሽቱ ባልና ማህበረሰብ ወጋቸው ስለ ኤግዚቢሽኑ፣ ስለ ጥበብ አድናቂዎችና የአድናቂዎች መበራከት ብሎም ስለ ጥበቡ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ወደ ቅንብሩ እንለፍ።
ዳዊት፣ ከአውደ ትዕይንቱ ባሻገር በተለይ ደግሞ በአገር ውስጥ ስራዎቻችሁን ለስነ ጥበብ አድናቂዎች የምታቀርቡ መሆኑን መገመት እችላለሁ። ስራዎቻችሁን በቦታው ተገኝቼ ባላይም፣ ዛሬ በአገር ውስጥ ያለው የስነ ጥበብ ስራዎችን የማድነቅ ሰዎች ቦታና ጊዜ ሰጥተው የመከታተል ሁኔታ ምን ይመስላል? ሰዎች ምን ያህል ይማረካሉ ለጥበብ ስራዎቻችሁ? እናንተንስ የቱን ያህል ያበረታታችኋል አሁን ያለው ሁኔታ?
ልክ ነህ። እንግዲህ እስካሁን እስከ አርት ስኩል ነው ተመረቄ በወጣሁባቸው ጊዜያቶች ጀምሮ ከዛሬ 13 ዓመት ገደማ፣ ያኔ በጣም አስቸጋሪ ነበር። አየህ፣ ከአርት ስኩል ወጥተህ አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች አርቲስት መሆን ከባድ ነው፣ ቻሌንጅ ነው፣ በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ወይም አዲስ አበባ ፋይን አርት ስኩል ከዛ 20 ተማሪዎች ይመረቃሉ። ስራ ነው የምትፈልገው። በጊዜው ፉል ታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝና ከባድ ነገር ነው። ከኪስ አውጥተን ቤት ኪራይ መክፈል አለብህ። ስለዚህ እነዚህን ሁሉ ማድረግ ስለማይቻል በጊዜው እኛ በግሩፕ ሆነን ስቱዲዮ ስታብሊሽ አድርገን አበሻ አርት ስቱዲዮ የሚባለው መጀመሪያ በ13 አርቲስቶች ከዛ አምስት አርቲስቶች ቀርተው በአምስት አርቲስቶች የቀጠለ ስቱዲዮ ነው። እንደዛ በግሩፕ ሆነን ራሳችን ፕሮሞት ማድረግ የጀመርንባቸው ጊዜያቶች አሉ። እንግዲህ ፈታኝነቱን ነው እንግዲህ ከዛሬ 13 ዓመት በፊት። እንዲሁም አድናቂም አርት ኮሌክተርም ጋለሪዎችም በጣም ውስን ነበሩ በጊዜው፣ አሁንም ውስን ናቸው። በእርግጥ ሂደት አየ እንግዲህ 13 ዓመት ስቱዲዮ ስቆይ በየአመቱ የራሱ የቻለ ለውጦች አሉት። አበሻ ክላይንቶች አሉን፣ አበሻ ኮሌክተሮች አሉን። እሾዎች የምናደርግባቸው ኢንስቲትዩቶች እንደ አሊያንስ ዲ ፍራንስ፣ ጣሊያን ካልቸር፣ ጀርመን ኢንስቲትዩት እንዲሁም ሌላ ጋለሪ አፍኒ ጋለሪ የተባሉት እነዚህ ናቸው እንግዲህ አሁን ማሳያ ቦታዎቻችን የነበሩት። ተጨማሪ መሳይ እና ራኬብ አብሮ የከፈቱት አዲስ ፋይን አርት ጋለሪ አለ። ሚፍታ የሚባል አንድ ወጣት ኪዩሬተር እሱም የጀመረው ጋለሪዎች አሉ። በእነዚህ 13 ዓመቶች እንግዲህ እነዚህ አይነት ጋለሪዎች ተከፍተዋል። ከዚህም በላይ እንፈልጋለን። አሁን ከአርት ስኩል በአመት 30 ተማሪ ያስመርቃል ይመስለኛል። ለ30 ተማሪ እስካሁን ድረስ ለተመረቀውም ተማሪ የሚሆን ቦታ በቂ አይደለም። ወጣት አርቲስቶች እጅግ በጣም ታለንትድ የሆኑ አርቲስቶች አሉን አገር ውስጥ። ግን እነዚህን ሰዎች በአግባቡ ለዓለም አቀፍ እይታ እንዲበቁ የሚያደርግ ጋለሪም ሆነ ኪዩሬተር በቂ አይደለም ያሉን። በጣም በጣት የሚቆጠሩ ናቸው። እነሱም ብዙቸውን ይዘው ነው እየሞከሩ ያሉት። ስለዚህ ተከታይ የሆኑት አዳዲስ ጄኔሬሽኖች ብዙ ነገር ይጠብቃሉ። ብዙ ነገሮች፣ ብዙ ስፔስ፣ ብዙ ጋለሪ ይጠበቃል። ባለው ሁኔታ ግን እድገት የለም ማለት አይደለም። ለውጦች በየአመቱ አሉ፣ ዘገምተኛ ናቸው። ስለዚህ እነዚህን ካልተንከባከብ፣ ለነሱ ተገቢውን ቦታ ካልሰጠን እንደ ሀገር ምንድን ነው የምናስተላልፈው ለሚመጣው ጄኔሬሽን? አጠያያቂ ይሆናል። ስለዚህ ያለው ዘገምተኛ እድገት ስለሆነ ትኩረት ይፈልጋል።
ከዚህ ማደግ ይችላል የሚለው የሚያግባባ ይመስለኛል። ለእኚህንም ወጣት የስነ ጥበብ ባለሙያዎች እድል የሚሰጣቸው መስመር መጀመር አለበት፣ መግፋት አለበት ነው እያልከን ያለኸው። አማኑኤል፣ ወደ አንተም ልምጣ ለተመሳሳይ ጥያቄ። ቀደም ብለህ እንደጠቀምክልን ሳሎን ኢትዮጵያ ለተባለው በዚህ በዩናይትድ ስቴትስ ለሚታተም የኢትዮጵያውያን ጋዜጣ በካርቱኒስትነት ሰርተሃል። ወደ እስራኤልም ተጉዘህ እንደ ቆየህ ነግረኛል። ዳዊት እንደ ተመለከተው በስቱዲዮ የስነ ጥበብ ባለሙያነት መኖር ይቻላል ወይ? ዛት ፈታኝነቱ የትኛውም ዓለም ነው ብሏል ዳዊት። የሚያግባባ ይመስለኛል። ነገር ግን ከአንድ ቦታ ሌላ ቦታ የተሻለ እድሎች ይኖሩና ጥሩ የመስራትም ጠንክሮ የመውጣትም እድል ይፈጠራልና እንደ ባለሙያ መኖር ይቻላል በጥበብ ስራዎቻችሁ?
እኔ አሁን ነው ምለው ማለት ካመንክበት ይሆናል። ምክንያቱም ሁሉንም ነገር አትፈልግም። ሁሉንም ነገር ደግሞ ብትፈልግ ሁሉንም ነገር አታገኝም። ግን እንደ ሙያ የምትፈልገውን ነገር ታገኛለህ። ይከብዳል፣ በጣም ይከብዳል። ወደ ሌላኛውም ኑሮ ብትሄድ ይከብዳል፣ ግን ያው ልታገኝ ትችላለህ የተወሰነ ነገር። ግን ይሄኛውን አምነህበት ከአንተ ጋር ይዘኸው ከተጓዝክ ትልቅ ነገር ይፈጠራል። ጊዜውን ጠብቆ ሙሉ የሆነ ደስተኛ የሚያደርግ ነገር ይፈጠራል። በዛ አምናለሁ። የተናገራቸው ነገሮች እንዳለ ትክክል ናቸው። ምክንያቱም ይሄ ግልጽ ነው። እኔም ሳልሆን ሌላም ሰው ቢመጣ ያለው ችግር እነዚህ ነገሮች ናቸው። በጣም ብዙ አሪፍ አሪፍ ልጆች አሉ። በቃ አቅማቸው በደንብ እንደውም ከአቅም በላይ የሆኑ በጣም ጥሩ ልጆች አሉ። እና ግን እነሱ እንዳለው ያው በቃ መስመር ያስፈልጋል። እንደገና ጋለሪዎች በህብረት የሚሰሩበት አጋጣሚ፣ አሁን እኔ የተማርኩት ነገር አለ። እናንተ ጋር በወር አንድ ቀን ሁሉም ጋለሪ የራሱ የሆነ ሾው አለው። ወይም ደግሞ ሾው እንኳን ባይኖረው የሆነ ሌላ ማለት የራሱ ነገር የሚያሳየው ነገር ይኖራል። እና እሱን መጀመር የሚቻለው አርቲስቱና ጋለሪዎቹ አንድ ላይ በመሆን በወር አንድ ጊዜ ቀን ቢኖረው ህዝቡን ማሳመን ይቻላል፣ ማሳወቅ ይቻላል። ህዝቡ ጋርም ያለ እውቀት ነው ማለት ሳሊው ሲባል በቃ እብዶች ተብሎ ነው የሚታሰበው። እሱ ራሱ አመለካከት የጠፋው አሁን ነው። ሚዲያዎች እንኳን በሚዲያ ደረጃ ብትሄድ ሙዚቃ ነው እንጂ ስዕል ላይ ብዙ እንትን የላቸው። አሁን ነው ትንሽ በቃ ማለት ግድ እየሆነ መጣ። በቃ በደንብ ማድረግ እንችላለን አንድ ላይ በህብረት እንደዚህ አይነት ሳምንቶች ቢኖሩ፣ እንደዚህ አይነት ጊዜዎች ቢኖሩ፣ ኢቭን መንግስትን ራሱ ቦታ መጠየቅ ማለት እንደዚህ አይነት ነገሮች እንፈልጋለን ተብሎ በግድ መጠየቅ ይቻላል። ምክንያቱም ይሄ ግድ ነው። ዞሮ ዞሮ ጊዜ ይወስዳል እንጂ መምጣቱ አይቀርም። ምክንያቱም ከዚህ በፊት ያልነበረ ነገር አሁን አለ። አሁን ያለ ነገር ደግሞ እጥፍ እንደሚያድግ አውቃለሁ። የሚለወጥ
ያድጋል፣ ይለወጣል። እድሎችም እንዲኖሩ መገፋት አለበት ብለሃል። ይሄ ቀናውና ተስፋ የማድረጉ ስሜት ለሚቀጥለውም አዲስ ለሚከፈተውም በርም ሆነ ለሚያድገው ስነ ጥበብ ዓለም አስፈላጊ ይመስለኛል። እስኪ ከግል ስሜታችሁ ጋር የሚገናኙ ከራሳችሁ ልምድም ከቀደማችሁም ጋር የምታዛምዷቸው ባጭር ባጭሩ የሚመለሱ ጥያቄዎች ከማንሳቴ በፊት ወደ ኤግዚቢሽኑ ልመልሳችሁና በዚህ በኒውዮርክ አውደ ትርኢት ያያችሁት የሳባችሁ ይሄ የግላችሁ የታዘባችሁት የወደዳችሁት ነገር ካለ ዳዊት፣ እናንተ ኢትዮጵያውያኑ ይዛችሁ ከመጣችሁት የሚሆን ከሌላው አፍሪካ ከመጡ ስራዎች እንደ የተማረክበት ካለ አንድ ሁለቱን ብትጠቅስልን።
አዎ፣ ይሄ ዓለም አቀፍ እንደመሆኑ መጠን አየህ፣ ከትልልቅ ጋለሪዎች፣ ትልልቅ አርቲስቶች የተሰበሰቡበት ፕሮግራም ነው እና እዚህ ፕሮግራም ላይ እንግዲህ በመጽሐፍ የማውቃቸው ወይም ደግሞ አንዳንድ ሙዚየም ቦታዎች ላይ ያየኋቸው ትልልቅ ሳሌዎች ላይ እንደ ካሂንዲ ዋይሊ፣ ጋናዊ አርቲስት ኤላ ተስዌ፣ እነሱን የመሳሰሉ አርቲስቶችን እንዲህ በገሃድ እዛ ቦታ ላይ ያየንባቸው። ከዛ ባሻገር ለእኔ በጣም ትልቁ ነገር የእኛ የኢትዮጵያኖች ተሳትፎ ነው። እኔ ሲሄድ እስከማውቀው ድረስ እኔና አማኑኤል ወደዛ አካባቢ እንደምንሄድ ነበር የማውቀው። ግን በወቅቱ ግን ያየኋቸው ኤልያስ ሜዛ ነበረ፣ አወል የሚባል ፎቶግራፈር እዛ ነበረ እና እንደዚህ በዛ ብሎ ከአንድ ሀገር እዛ ትልቅ ኢቨንት ላይ የኢትዮጵያውያንን የስነ ጥበብ ውጤት እዛ ጋር ማየቴ በራሱ ለእኔ በጣም ትልቅ ነገር ነው።
አማኑኤል፣ አንተስ የማን ስራ የተለየ ስሜት አሳደረብህ? ምን አየህ የተለየ የምትለው ጎልቶ የታየህ ነገር ካለ በየትኛውም መልኩ?
ያው ጎልቶ የሚታይህ መጀመሪያ የራስህ ነገር። አንዳንዴ እምነቱ ቢኖርህም እዛ ጋር ስታቀርብ የራስህን ነገር ከዛ ሲቀበሉት ሲያምኑበት የበለጠ አንተ እያመንክ ትሄዳለህ። ይረዳሃል፣ ይደግፋል። አምነህ ነው እዛ ጋር የሄድከው፣ ግን ይደግፋል። እና መብዛታችንም አሪፍ ነው። በጣም ደስ ብሎኛል። አንድ ልጅ አሁን ልጅ አላውቀውም፣ ፎቶግራፈር ነው። ስራውንም አይቼው አላውቅም፣ ልጁንም አይቼው አላውቅም ነበር። እና ሌላ ኢትዮጵያ ያለ እዛ ጋር ወሰዱ። እናም በቃ ደስ ይላል። ትልቅ ነገር ነበረ። በአካል ተገኝተን ስላየ ነው ለእኛ ትምህርት ይሆናል። ምን ያህል መስራት አለብን? ምን ያህል መጠጋት አለብን? ቢያንስ ልክ አሁን እንዳደረግ ነው እነሱ ያሉበት ቦታ ላይ እንዴት መድረስ አለብን? እኛ ሳንሆን ሌሎቹም መምጣት አለባቸው። አንድ ናይጄሪያዊ ታለች ሶስት ቦታ ወይ ሁለት ቦታ ያሳይና እንደዚያ ውስጥ መግባት አለብን። ብዙ አሉ። ከአንድ ከሳውዝ አፍሪካ ከሆነ ቦታ ሆኖ ብቻ የሆነ ድግግሞች ብዙ ቦታ ላይ ማያቸው ሰዎች አሉ፣ አርቲስቶች ማለት ነው። እና እኛም ድግግሞች እኛ ብቻ ሳንሆን ሌሎች ልጆች ምናምን የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ይቻላል። ግን ያው መስራት ነው፣ ምንም ምርጫ የለም። ሁላችንም ያለንን ኃይል ተጠቅመን የምንፈልገውና የምንወደውን ነገር አክብረን መስራት ነው። ለሌሎቹም ትምህርት የሚሆነው ያ ነው።
አድማጮች አድማጮች፣ አሁን የተፈጥሮ አካባቢ ሳይንስና ሕይወት ዝግጅታችን ይቀጥላል።
ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአካባቢ ጥበቃ ጉዳይ ላይ ያላቸው አቋም ብዙዎችን እያሰጋና እያነጋገረም ነው። ራሳቸው በአየር ንብረት የማያምኑ ሰው መሆናቸውን ቀደም ሲል ተናግረው የነበረ ከመሆኑም በላይ ፕሬዝዳንት ሆኖ ሲመረጡ የአካባቢ ጥበቃ ኤጀንሲን እንዲመሩ የኦባማ የንጹሕ ኢነርጂ ሕጎች ጠላት የሆኑ ሰው መሾማቸው የአካባቢ ደህንነት ተመራማሪዎችና ተሟጋቾችን አስደንግጧል። በካናዳ ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰርና ተመራማሪ ዶክተር ጌታቸው አሰፋ የጀመሩትን ትንታኔ ከዚህ ባለፈው ፕሮግራም ማለት ነው ዛሬም ይቀጥላሉ። ሰሎሞን አባታ ነው ያነጋገራቸው።
ሌላው ጥያቄ ዶክተር ጌታቸው፣ ብዙ ሀገሮችን ሊያሳስብ የሚችለው የፓሪስ ስምምነት ጉዳይ ነው። ምንድን ነው የሚሆነው የፓሪስ ስምምነት እጣ ፈንታ?
እንግዲህ ሞሮኮ ላይ ባለፈው ወር የተደረገው የፓሪሱ ተከታይና ወደ ተግባር እንግባ የሚለው በተስፋ የተጀመረ ነበረ። ልክ በተጀመረ በማንግስቱ ነው እንግዲህ ውጤቱ የታወቀው እና መደናገጦች ነበሩ እና ምናልባትም ይሄ ምርጫ ውጤት ባይሆን ኑሮ እዛ ሞሮኮ የተደረገው ጉባኤ የበለጠ ጠንካራ ሆኖ ሊወጣ ይችል ነበር የሚል ተስፋ አለ። ግን እንደዛ መሆኑ በተስፋ መልኩ ስናይ አገሮች እንዲያውም አሜሪካ ብትኖርም ባትኖርም ስራው መቀጠል አለበት። አሁን ቅድም ደግሞ ያልኩት በአሜሪካም ውስጥ የሚሰሩ ኃይሎች አሉ፣ መሬት ላይ ያሉ ኃይሎች የትራምፕ አይነት እምነት የሌላቸው ስለሆኑ ፓሪስ ስምምነት አይሻርም። ከአሁን በፊት ደግሞ ስንወያይ እንዳልነው እሳቸውም በቅጡ ለመውጣት 4 ዓመት አካባቢ ያስፈልጋቸዋል። ምናልባት እንዳይሆን ሊያደርጉት ይችላሉ፣ ግን መሬት ላይ ያሉት ደግሞ ከሌላው ዓለም ጋር ይሰራሉ። ለምሳሌ እንደ ስቴቶች ስናይ ካሊፎርኒያ የሚያክል ትልቅ ስቴት በአካባቢ ጉዳይም የመሪነት ሚና የሚጫወት እያሉ ያሉት ምንድን ነው፣ ካሊፎርኒያ ስቴት ቢሆንም አገር ባይሆንም ከሌሎች ሀገሮች የዓለም ሀገሮች ጋር የፓሪስ ስምምነትን ተከትሎ ተግባራዊ እንቅስቃሴ በማድረግ እንደሚቀጥል እየተናገሩ ነው ያሉት። ስለዚህ ፓሪስ ላይ ምናልባት በፊት እንሰጋው እንደነበረ እንዲሁ ዝም ብሎ የሚቀር ጉዳይ አይደለም። እነ ቻይና መሪነቱን ይረከባሉ፣ ያው እንግዲህ አሜሪካ ካልመራች፣ እነ ህንድ፣ ሌላው የአውሮፓ ህብረት እንደዛ ሆነው ይቀጥላሉ። እና 2 ዓመት አለ እንግዲህ የፓሪሱን ስምምነት በተግባር እስከ 2018 በአውሮፓ አቆጣጠር መሬት ላይ በምን መልኩ ይለካ፣ በምን መልኩ ነው የተገባው ቃል ክትትል የሚደረግበት የሚለው እና ጥሩ ይሆናል የሚል ተስፋ ነው ያለኝ።
ለመሆኑ ይሄን መሪነቱን ቻይና ብትወስድ ወይም ሌላው ዓለም ቢወስድ አውሮፓ ብትወስድ የአሜሪካን ያህል ጥንካሬ ያለው የአሜሪካን ያህል አስተማማኝ የሆነ የጀርባ አጥንት ሊሆን የሚችል አመራር ሊሆን ይችላል ብለው ያስባሉ?
እንግዲህ ያው አሁን ለምሳሌ አሜሪካ አንድ በመሆኑ በብቸኝነት በአካባቢ ጉዳይም በሌላም ስትመራ ያው ያምርባት የነበረች ሀገር ነች፣ ውጤታማም ነበረች። አሁን ግን ቻይና ብቻዋን ወጥታ ምናልባት ሌሎቹን አስተባብራ ማድረግ ባትችል ቻይና የምታስተባብራቸው ሀገሮች ወይም የዓለም ክፍል ይኖራል። ለምሳሌ እነዚህ ከነ ብራዚል ጀምሮ እነ ራሽያን በአንድ ሊመጡ ይችላሉ፣ በዛ ዙሪያ ማለት ነው። የአውሮፓ ህብረት ደግሞ የራሱን ሚና ምቶ ይወስዳል። ግን ጥሩነቱ ከአሁን በፊት እንዳልነው እነ ቻይና ይህን የሚያደርጉት ለአካባቢ ጥበቃ በሚል ብቻ አይደለም። የንግድ ዓለሙም ምን እንደሚመስል የወደፊቱ የቴክኖሎጂ ሽግግርም ምን ዙሪያ ላይ እንደሚያተኩር አስቀድመው በመገንዘብ ፖለቲካቸውንም ልባቸውንም ጭንቅላታቸውንም እና ገንዘባቸውንም እዛ ላይ የማዋል ነገር እያዩ ስለሆነ ልክ ከስራ ፈጠራም ይሁን ከአካባቢ ጥበቃም ከኢኮኖሚ እድገትም ጋር አብሮ የማቀናጀት ነገር እያዩት ነው ያሉት። አሜሪካም እኮ ያ እየታየ ስለነበረ ነው በኦባማ ጊዜ ጥሩ ስኬት ያለው ስራ የተሰራው። ነገር ግን ያው ያንን የሚደፈጥጥ ከሳይንስ ውጭ በሆነ መልኩ በስሜት ልክ እንደ ፍሬቻ አንድ ብልጭ አንድ ድርግም እያደረገ የሚሄድ አይነት አሰራር አነጋገር እየተከተሉ ስለሆነ ትራምፕ አሁን አሜሪካ ምናልባት በጣም አሳፋሪ ሚና እንድትጫወት እያደረጓት ነው ያሉት።
ይሄ እርምጃ አሜሪካን ምናልባት ወደ 20ኛው መቶ ክፍለ ዘመን ሊመልሳት ይችላል የሚሉ ስጋቶች ይሰማሉ። ምን ማለት ነው?
እንግዲህ የዓለም የአብዮቶች አመጣጥ በምናይበት ሰዓት ፖለቲካል አብዮቶች ሳይሆን ለምሳሌ የኢንዱስትሪ አብዮት፣ ከዛ በኋላ የዲጂታል አብዮት እያልን በምንመጣበት ሰዓት አሁን ቀጣዩ ምንድን ነው በምንልበት ሰዓት በታዳሽ ኃይልና ታዳሽ ኃይልን ተጠቅሞ የሚሰሩ ቴክኖሎጂዎች ከትራንስፖርት ጀምሮ ከመገናኛ፣ ከቤቶች፣ ከሁሉም አንጻር አዲሱ ኑሮ የሚመጣው መጪው ኑሮ በእንደዚህ በአረንጓዴ አብዮት ልንለው በምንችለው የሚሄድ ነው እና እዛ ላይ እንግዲህ እስካሁን በፊት ከነበሩት አብዮቶች አካሄድም አንጻር የአሜሪካ ሚና ግንባር ቀደም የሚባል የመሪነት ነበረ። እና እንግዲህ መሪ የነበረ ሀገር ወደ ኋላ ተመልሶ በደንብ ይሄድ የነበረን ፍጥነቱ ቀንሶ እንዲያውም ቀኝ ኋላ ዙር ብሎ ወደ ኋላ ይወስዳል የሚል ግምት አልነበረም። ግን እንግዲህ አሁን የትራምፕ አካሄድ እንደዛ እየሆነ ነው ያለው። ሌሎች ሀገሮች ደግሞ አስቀድሞ ቢሆን ለምሳሌ ዛሬ 5 ዓመት በተለይ 10 ዓመት አካባቢ ቢሆን አሜሪካ ከወጣች ያው ሁሉ ነገር እንደ ኪዮቶ ስምምነት ውጤት አልባ ማደማ ይሆን ነበረ። አሁን ግን ያ አዲሱ አብዮት እንደ ነዳጅ ሆኖ የሚያገለግለው ስምምነት ነው አሁን የፓሪስ ስምምነት። እና አሜሪካ በዚህ ካልተሳተፈች ምናልባት እስካሁን በነበራት ሚና ለምሳሌ ከኢንተርኔት አብዮትም ከዲጂታል አብዮትም ጀምሮ አሜሪካ ይጀመርና ወደ ሌላ ሀገር ይሄድ የነበረው አሁን በተቃራኒው ሌላ ቦታ ተጀምሮ ሌላ ቦታ አድጎ በልጽጎ በእግሩ ሄዶ አሜሪካ የዛ ተጠቃሚ የዛ ገዥ የምትሆንበት የኋልዮሽ ነው የሚሆነው ማለት ነው።
አምራች በመሆኗ እና አሻጭ በመሆኗ ቦታ ማለት ነው።
እስቲ
ወደ ኮፐንሃገን ልውሰዶት ዶክተር ጌታቸው። የበለጸጉት ሀገሮች በልማት ወደኋላ ለቀሩት ሀገሮች ሊሰጡ ቃል ገብተውት የነበረ $100 ቢሊዮን ዓመታዊ የመለማመጃ የማገገሚያ ክፍያ ወይም መዋጮ ነበርና እንዴት ነው አሁን ይሄ መዋጮና በአጠቃላይ ሀሳቡ ሊሆን የሚችለው ከአሁን በኋላ?
እሱ ላይ ነው እንግዲህ አሁን የሞሮኮ ለምሳሌ አሜሪካ በዛ መልኩ ባያልቅ ኖሮ እንዲያም የኦባማ መንግስት ተወካይ ወደ ሞሮኮ ሲሄዱ ለሚቀጥሉት 50 ዓመታት ያለውን ከዚህ ከገንዘብ መዋጮ የሚሆን ከቅነሳው የሚሆን በመሪነት ማለት ነው ያንን እቅድ ወይም ያንን ፍኖተ ካርታ ይዘረጋሉ ወይም ሊዘረጉ ነበር የሄዱት። የምርጫ ውጤት ሲታወቅ ግን እንግዲህ በወር እና ከዛ በሁለት ወር ውስጥ ሌላ መንግስት ሌላ አስተሳሰብ ስለሚመጣ ያንን ከማድረግ ነው የተቆጠቡት። እና አንድ በሚያደማ መልኩ ሊሰራበት ታስቦ የነበረው ይሄ $100 ቢሊዮን የሚለውን እንዴት ነው እስካሁን የነበረው ውጤት ምን ይመስላል ከአሁን በኋላስ በምን መልኩ ይሄድ የሚለው ነበር። እና አሜሪካም መክፈል ካለባት በጣም በጣም ጥቂቱና አነስተኛውን የከፈለችው እስካሁን ማለት ነው። ስለዚህ አሁን በሚቀጥለው ጉባኤ እና ከሱ ቀጥሎ ባለው በሁለት ጉባኤያት ነው የሚያልቀው። በዛ ውስጥ እንግዲህ ከተለያዩ አዳዲስ የገቢ ምንጮች ሌሎች ሀገሮች የሚያዋጡት እንዳለ ሆኖ እና የሚገኘውም ገንዘብ ወዲያው የመስጠት ሁኔታዎች ነው አሁን የተስማሙት። ለምሳሌ ሁለት ሀገሮች ከአፍሪካ ላይቤሪያ፣ ከኤዥያ ደግሞ ኔፓልን እስካሁን ከተገኘው ገቢ ከዛ ከፈንዱ ማለት ነው ሙሉ በሙሉ ሊባል በሚችል መልኩ የቅነሳ እቅዳቸውን ለሚያሳካ ድጋፍ የገንዘብ ድጋፍ አሁኑኑ እንዲለቀቅላቸው ተወስኗል ሞሮኮ ላይ ማለት ነው። እና ስለዚህ የመሰብሰብ ብቻ ሳይሆን የመልቀቅም አሰራሮች እየተዘረጉ ነው ያሉት። በተለይ ግን ትልቁ ጥያቄ የሚሆነው ከአሜሪካ ወደ ኋላ ማለት አንጻር ያ የተገባው ቃል የገንዘብ ቃል ይሟላል ወይ? አንድ ሁለተኛ ይሄ $100 ቢሊዮን እስከ 2025 እንዲሆንና ከ2025 በኋላ ደግሞ ምን ያክል ይሁን በአዲሱ ባለው መረጃ መሰረት ምን ያክል ይሁን የሚለውን በሚቀጥሉ ሁለት ይሳካና ነው ያለው።
የካናዳውን ዩኒቨርሲቲ ኦፍ ካልግሪ ተባባሪ ፕሮፌሰር እና ተመራማሪ ዶክተር ጌታቸው አሰፋን እናመሰግናለን። ውይይቱ በመጪው ሳምንት ይቀጥላል። አድማጮች፣ በቀረቸው አጭር ደቂቃ የማጠቃለያ ዜናዎችን አሰማለሁ። ቱርክ ውስጥ ዛሬ በምዕራባዊ ከተማዋ በኢዝሚር ከአንድ ፍርድ ቤት አቅራቢያ የደረሰ የመኪና ቦምብ ጥቃት በትንሹ ለ10 ሰዎች መጎዳት ምክንያት ሆኗል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በዚህ ወቅት ከፖሊስ ጋር በተካሄደ የተኩስ ልውውጥ 2 አሸባሪዎች ተገድለው አንደኛው ማምለጡን መንግሥታዊው አናቶሊያ የዜና አገልግሎት አስታውቋል። ባለሥልጣናት ከጥቃቱ በስተጀርባ የኩርድ ነውጠኞች አሉበት ብለው እንደሚጠረጥሩ የኢዝሚር አስተዳዳሪ ተናግረዋል። የአሜሪካ ድምፅ ራዲዮ የቱርክ አገልግሎት እንደገለጸው ከሆነ ጥቃቱ በደረሰበት አካባቢ የነበረች አንዲት መኪና በእሳት ጋይታለች። ፖሊስ አካባቢውን እየቃኘ ባለበት ወቅትም በርካታ የአምቡላንስ መኪኖች የጥቃቱን ሰለባዎች ወደ ሆስፒታል ሲያደርሱ እንደነበር ታይተዋል። ሶሪያ ውስጥ በአንድ የባህር ዳርቻ ከተማ በደረሰ የመኪና ቦምብ ጥቃት ደግሞ በትንሹ 9 ሰዎች ተገድለዋል። አዲሱ የተኩስ አቁም ስምምነት ባለፈው ሳምንት ተግባራዊ ከሆነ ወዲህ ይህን መሰሉ ፍንዳታ ሲደርስ የመጀመሪያ ጊዜ መሆኑን የመንግስቱ መገናኛ ብዙሃን ዘግበዋል። Thank you. የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን ይመራልን ንጉሡ ታምሬ ነው። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። Thank you.